በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቻችን፣ ይህ የዘወትር ሰላምታችን ነው። እግዚአብሔር እየተመሰገነ ይሁን። እግዚአብሔር አምላካችን በነበርንበት ስፍራ በሰላም ተጠብቆን እንደገና ደግሞ በዚህች ያየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆነ። ለዘላለም ታላቅ ስሙ ይክበር። ዛሬ ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን እንቀጥላለን። እግዚአብሔር አምላካችንን በዚህ ዝማሬ እስቲ እናሞጋግሰው።
አምላኬን አከብራለሁ
ማሪው። እግዚአብሔር አምላካችን ይክበር ይመስገን። ባለን ነገር ሁሉ እግዚአብሔርን ማመስገን ይገባናል ወዳጆቼ። ምናልባት ክራር የሌለን በማሲንቆ፣ ማሲንቆ የሌለን በቃላችን ለእግዚአብሔር ብንዘምር እግዚአብሔርንም ደግሞ ክብር ተመስገን ብንለው ታላቅ ነገር ነው። እግዚአብሔር እኛ የሰጠነውን ወደንና ፈቅደን ማለት ነው አይንቅም። እግዚአብሔር ሁሉንም ነገር ይቀበላል። ከልባችን ብንሰጠው ሕይወታችንን ለርሱ መሰዋት አለብን። እግዚአብሔርን እስቲ እናመስግን። ጌታችን ሆይ እጅግ አድርገን እናመሰግንሃለን። በነበርንበት ስፍራ ሁሉ ተጠብቀናልና እንደገና ደግሞ ቸርነትህ በዛልንና ቀኑን ሁሉ ተጠብቀ በዚህ ሰዓት ከቃልህ ማድ እንድንካፈል ደግሞ አንድ ላይ ሰብስበናል። ጌታ እግዚአብሔር አምላካችን ሆይ በዚህች ምሽት ደግሞ በእኛ መካከል ተገኝ። ቃልህን ከጸባዖት አንቆርቁርልን። እግዚአብሔር አምላካችን ሆይ ይህን ቃልህን የሚረዳን መንፈስ ደግሞ ላክልን። ጌታ እግዚአብሔር አምላካችን ሆይ በተረዳነው መጠን ደግሞ ለአንተ መኖርና መሮጥ እንድንችልም እርዳን። በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮቼ ባለፈው ክፍለ ጊዜ ጥናታችን ስለ ደማስቆና ኤፍሬም የተነገረ ሸክም፣ ከኢትዮጵያ ወንዞች ማዶ ስላለች አገር የተነገረ ሸክም ወይም ፍርድ በሚል አብይ ርዕስ ላይ ተመርኩዘን
ከመንፈስ ቅዱስ አንዳንድ ነገሮችን ብቻ ሳይሆን ሰፋ ያሉ ነገሮችንም በጥልቀት መመልከታችን የሚታወስ ነው። ዛሬ ደግሞ እግዚአብሔር ረድቶን ምዕራፍ 19 እና 20 አብረን ለመመልከት እንሞክራለን እና መጽሐፍ ቅዱሶቻችሁን እስቲ ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 19ን አውጡ። የዚህ የምዕራፍ 19 እና 20 አብይ ርዕሱ ወይም አብይ ሐሳቡ ስለ ግብጽ የተነገረ ሸክም፣ ፈጠን ፈጠን በሉ፣ ስለ ግብጽ የተነገረ ሸክም ከጥፋት ወደ ልማት መሸጋገር የሚል ይሆናል። ከምዕራፍ 12 እስከ ምዕራፍ 23 ያሉት በእስራኤል ዙሪያ ባሉ መንግስታት ላይ ስለሚመጡ 11 ሸክሞች ወይም ፍርዶች የሚናገሩ ክፍሎች ናቸው። አስተውሉ። ከምዕራፍ 12 እስከ ምዕራፍ 23 ያሉት በእስራኤል ዙሪያ ባሉ መንግስታት ላይ ስለሚመጡ 11 ሸክሞች ወይም ፍርዶች የሚናገሩ ክፍሎች ናቸው። በዚህ ዝርዝር ውስጥ ደግሞ ግብጽ እንደምትኖር ብዙዎቻችን እንደምንጠብቅ እርግጠኛ ነኝ። ይህ ምዕራፍ የእግዚአብሔርን ቃል ትክክለኛነት ከሚያስረግጡ ታላላቅ ክፍሎች አንዱ እንደሆነ ይታሰባል። ወቅታቸውን ተጠብቀው የተፈጸሙትን ቢቶች ስለ መጽሐፍ ቅዱስ የእግዚአብሔር ቃልነት ማረጋገጫ መሆናቸው ብዙም የሚያስደንቀን አይሆንም። ከእስራኤል ጋር በተያያዘ ሁኔታ የግብጽን ያክል መጽሐፍ ቅዱስ ውስጥ ስሙ የተጠቀሰ አንድም አገር ወይም ህዝብ የለም። እስራኤልና ግብጽ የረጅም ጊዜ ታሪክ ያላቸው ህዝቦች ናቸው። እንዲያውም እስራኤል ራሷ የተወለደችው ግብጽ ውስጥ ነው ማለት የሚቻልበትም ሁኔታ ይኖራል። ያዕቆብና ቤተሰቡ ጭምር 70 ሰዎች ሆነው ወደ ግብጽ ሄደው ነበር። ከ400 ዓመት በኋላ ግን ቢያንስ 1,000,000 ተኩል ሆነው ነበር ከግብጽ የወጡት። በዚያ ጊዜም እንኳ ቢሆን ግብጽ ጥንታዊ አገር ነበረች። እስካሁን ድረስ ግብጽ ያልተቋረጠ መንግስት ነው ያላት። ዛሬም ቢሆን ግብጽ በዓለማችን ታሪክ ውስጥ የምትጫወተው የራሷ ሚና አላት። በዚህ ምዕራፍም ቢሆን ብሩህ ተስፋ እንደሚጠብቃት ነው የተነገረው። ስለዚህ ያቺ አገር ያለፈ ያውንና የወደፊት ሁኔታ ከሞላ ጎደል ምዕራፉ ውስጥ ተካቶ እናገኛለን። በቅዱሳት መጻሕፍት ውስጥ ግብጽ ታዋቂ መሆን የጀመረችው አብርሃም ወደዚያ ከሄደና በዚያም ችግር ከገጠመው ጊዜ ወዲህ ነው። በኋላም ዮሴፍ ወደ ግብጽ ተሸጠ። በራቡ ወቅት ያዕቆብም ከነልጆቹ ወደ ግብጽ ተሰደደ። እስራኤል በባርነት ሲያገለግል ታላቅ ሕዝብ መሆን ደረጃ የደረሰው በግብጽ ነበር። እስራኤል ወደ ተስፋው ምድር ከገባች በኋላም ቢሆን አካዝንና አስቂያስን የመሳሰሉ ንጉሶቻቸው ከግብጽ ወዳጅነትን መስርተው ነበር። ግብጽ ግን ልብን የምታሳርፍ ወዳጅ ሆና አልተገኘችም። በሁለቱ ኪዳኖች ማለትም በሚልኪያስና በማቴዎስ መካከል ባለው ዘመን በግብጽ አማካኝነት እስራኤል ብዙ መከራ ተቀብላለች። ጌታ ኢየሱስ ክርስቶስም በሕፃንነቱ ጊዜ በስደት ወደ ግብጽ ተሰዷል። በመጀመሪያዎቹ 3 ምዕት ዓመታት ወንጌል በግብጻውያን ዘንድ ከፍተኛ ተቀባይነት አግኝቶ ነበር። እንደ አትናቴዎስ፣ ኦርጀንና አውግስጢኖስንና ሌሎችን የመሳሰሉ ታላላቅ ቅዱሳን የተገኙትም ከዚያች የሰሜን አፍሪካ አገር መሆኑን ታሪክ ይመሰክራል። በአሁኑ ጊዜ ግብጽ ለእስራኤል ተጨማሪ የጎን ውጋት ሆናባታለች። ስለ ግብጽ የተነገረ ትንቢት መፈጸሙን ከቁጥር 1 እስቲ እንመልከት። ስለ ግብጽ የተነገረ ሸክም፣ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። የግብጽም ጣዖታት በፊቱ ይርዳሉ፣ የግብጽም ልብ በውስጧ ይቀልጣል ይላል። እግዚአብሔር ግብጽ ላይ የሚፈርደው በጣዖት አምላክነቷ ምክንያት ነው። ይህን ጉዳይ ወደፊት ትንቢተ ሕዝቅኤልን ስናጠና በስፋት የምንመለከተው ይሆናል። በዚያ ትንቢት መጽሐፍ መሠረት ጣዖታት ጨርሰው ከግብጽ የሚወገዱበት ጊዜ ይመጣል። የጣዖት አምልኮ ምንጭና መጀመሪያ የሆነችውን ባቢሎንን ሳንጨምር የግብጻውያንን ያክል በጣዖት አምላኪነቱ የታወቀ ሕዝብ የለም። በሮሜ 1 ቁጥር 21 እስከ 23 ባለው ክፍል በሮሜ ምዕራፍ 1 ከቁጥር 21 እስከ 23 ባለው ክፍል የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህም እግዚአብሔርን ይያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በአሳባቸው ከንቱ ሆኑ፣ የማያስተውልም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡ የሚለው መገለጫ ከማንም ይልቅ ለግብጽ እንደሚስማማ ታስባለሁ። ወዳጆቼ፣ ታሪክ እንደሚነግረን ግብጽ በአንድ አምላክ ብቻ የምትታመንና የምታመልክ ሕዝብ ነበረች። በኋላ ግን በበሬ፣ በእንቁራሪት፣ በአሳና በተለያዩ የአዋፍ አይነቶች ማምለክ ስለጀመረች ወደ ዝቅተኛ ደረጃ ዘቅጣ ትገኛለች። ጊዜው ደርሶ ሙሴ እስራኤልን ከግብጽ ለማውጣት ሲነሳ እግዚአብሔር በግብጽ ላይ ታላላቅ መቅሰፍቶችን ማምጣቱ ይታወሳል። ይህንንም በእግዚአብሔርና በግብጻውያን አማልክት መካከል የተደረገ ውጊያ በማለት እጠራዋለሁ። በዚያን ወቅት እግዚአብሔር በሰማይ ላይ ካለችው ፀሐይ አንስቶ በግብጽ ወንዝ ዳርቻ እስከነበሩ እንቁራሪቶች እንኳ ሳይቀር ቀጥቷቸዋል። እያንዳንዱ መቅሰፍት በግብጻውያን አማልክት ላይ የተቃጣ መቅሰፍት ነበር። በኋላም የግብጽ አማልክትን ለማጥፋት እግዚአብሔር እንደ ሰረገላ በደመና ወረደ። ምንም እንኳ በአሁኑ ጊዜ በዚያ አገር የተስፋፋው የእስልምና ሃይማኖት መሆኑ ግልጽ ቢሆንም ጣዖታት አለመኖራቸው በጣም የሚገርም ነው። ከአንድ ሁለት ጊዜ ግብጽን የጎበኙት የእግዚአብሔር ሰው ዶክተር መጊ በግብጽ የገጠመኝ መንፈሳዊ ጨለማ በየትኛውም አገር ገጥሞኛ አውቅም በማለት መስክረዋል። ግብጻውያንን በግብጻውያን ላይ አስነሳለሁ፣ ወንድምም ወንድሙን፣ ሰውም ባልንጀራውን፣ ከተማም ከተማን፣ መንግሥትም መንግሥትን ይወጋል ይላል። ኢሳይያስ በኖረበት ዘመን የነበሩት ፈርዖኖች ግብጽን ያህል ታላቅ አገር መምራት አልቻሉም። ሕዝቡም አይታዘዝላቸውም ነበር። ሕዝቡ ለመንግሥት አክብሮት አልነበረውም። ከዚህም የተነሳ ለጊዜውም እንኳ ቢሆን እዚህና እዚያ በጎጥ የተከፋፈለ ደካማ መንግሥት ለመመስረት በቃ። ቴብስ፣ ካርናክ፣ ላይኛው ግብጽ፣ ታችኛው ግብጽና ሌሎች ከመንደር ያልተሻሉ ግዛቶች የተመሠረቱት በዚህ ጊዜ ውስጥ ነበር። በሜምፊስም እንዲሁ የተከፋፈሉ ከተሞች ነበሩ። የግብጽም መንፈስ በውስጧ ባዶ ይሆናል። ምክራቸውንም አጠፋለሁ። እነርሱም ጣዖቶቻቸውን በድግምት የሚጠነቁሉትንም መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ ይላል። ቁጥር ሦስትን ይመለከቷል። ትዕቢተኛው የግብጽ መንግሥት ከማንኛውም አገር ይልቅ በስልጣኔ ወደፊት የገፋ ነበር። ከፀሐይ በታች ካሉ አገሮች መካከል የግብጽ ስልጣኔ ቅርስ ያልደረሰው አንድም ሕዝብ መጥራት አይቻልም። የኋላ ኋላ ግን ግብጽ ጣዖት አምልኮንና ከመናፍስት ጋር ግንኙነት ወደ ማድረግ አዘነበለች። የግብጽ አስማተኞች ሙሴ ያደረገውን ሁሉ አስመስለው ማድረግ ይችለው እንደነበር ብዙዎቻችን የምናስታውሰው ነው። አንድ ደረጃ ላይ ግን የሙሴን ታምር አስመስለው ማድረግ የማይችሉበት ጊዜ መጣ። ስለዚህ ቀድሞውኑ እነዚያን አስማቶች ይለማመዱ የነበረው ባጋንንታዊ ኃይል እንደነበር ይፋ ሆነ። የግብጽም መንፈስ በውስጧ ባዶ ይሆናል። እንደ ተባለው አንድ ደረጃ ላይ አስማታዊ ኃይሏ ሊረዳት አልቻለም። ግብጻውያንንም በጨካኝ ጌታ እጅ አሳልፌ ሰጣለሁ፣ ጨካኝ ንጉሥም ይገዛቸዋል ይላል የሠራዊት ጌታ እግዚአብሔር። ቁጥር አራትን ይመለከቷል። ስለዚህም ጨካኝ ጌታ የሚለው ማንን እንደሆነ በውል መናገር አልተቻለም። ብዙ ጨካኝ መሪዎች በመፈራረቅ ግብጽን ገዝተዋል። አገሪቱ ወደ ደህንነት አረንቋ የዘቀጠችው ከነዚህ ጨቋኝ መሪዎች የተነሳ ነበር። ቁጥር አምስትን ተመልከቱ። ውኆችም ከባሕር ይደርቃሉ፣ ወንዙም ያንሳል፣ ደረቅም ይሆናል ይላል። እዚህ ላይ ባሕር የሚለው የአባይን ወንዝ ነው። ወንዝ የሚለው ደግሞ ከአባይ ወንዝ የሚጠለፉ መስኖ ቦዮችን ነው። ከወንዙ ዳር ያለው ቦታ አባይ ይዞት የሚመጣው የአፈር ክምር ማከማቻ ስለሚሆን ምንጊዜም ገላጣ መሆን አለበት። ወንዞቹም ይገማሉ፣ የግብጽም መስኖች ያንሳሉ ይደርቃሉ፣ ደንገልና ቄጠማ ይጠወልጋሉ ይላል። ቁጥር ስድስት ደግሞ በወንዞቹ ዳርና ዳር ያለው አካባቢ የኤደን ገነትን ያክል ያማረ ነበር። በአሁኑ ጊዜ ግን ወገኖቼ እንደዚያ አይደለም። ግብጽን የጎበኙ ሁሉ ያንን በሚያል ወንዝ አካባቢ የሚገባውን ያክል አትክልት አለመኖሩ ያስገርማቸዋል። በሌሎች ወንዞች ዳርቻ እንደሚታየው ደግሞ ጫካ ወይም ጥቅጥቅ ያለ ደን በዚያ አካባቢ አይታይም። እስቲ ቀጥሎ ተክሎችን አስመልክቶ እግዚአብሔር የሚለውን እንስማ። ቁጥር 7ን ተመልከቱ። በአባይ ወንዝ ዳር ያለው መስክ፣ በአባይም ወንዝ አጠገብ የተዘራ እርሻ ሁሉ ይደርቃል ይበተንማል አይገኝምም ይላል። ደንገል የሚባለው በአሁኑ ጊዜ እንደምንጠቀምበት ወረቀት አይነት እነርሱ በዚያን ሰዓት የሚጠቀሙበት ተክል ነው ማለት ነው። የግብጽ ከፍተኛ ምርት ነበር ማለትም ይቻላል። የሰው ልጅ ጽሑፎችን በሸክላ ያሰፍር ነበር። በኋላ ደግሞ ደንገልን እንደ ወረቀት መጠቀም ጀመረ። ደንገልን እንደ ወረቀት መጠቀምን በጊዜው ለነበረው የዓለም ሕዝብ ያስተዋወቁት ፊንቃውያን ናቸው። በብዛት የሚገኘው ደግሞ በአባይ ወንዝ ዳርቻ ነበር። በአሁኑ ጊዜ ግን ይህን ተክል በዚያ ቦታ አታገኙትም። እንዲህ እንደሚሆን ደግሞ እግዚአብሔር ተናግሯል። ይህ ደግሞ በአጋጣሚ ሊሆን አይችልም። እንዲህ ቢሆን እንዲህ ሆነ የሚል ለአእምሮ የሚመች ገለጻ ልንሰጠውም አንችልም። ቁጥር 8 አሳ አጥማጆቹ ያዝናሉ፣ በአባይም ወንዝ መቃጥን የሚጥሉት ሁሉ ያለቅሳሉ፣ በውኆችም ላይ መረብ የሚዘረጉት ይዝላሉ ይላል። የአባይ ወንዝ ብዙ አሶች የሚገኙበት ወንዝ ነው። ስለሆነም ሌላው የኢኮኖሚ ምንጭ ነበር ማለት ይቻላል። የእስራኤል ልጆች ከግብጽ ወጥተው ወደ ከናን ይጓዙ በነበረበት ጊዜ በትዝታና በቁጭት መልክ የግብጽን አሳ አንስተው ነበር። በምድረ በዳ ምንም አሳ ስለማይገኝ እግዚአብሔር የድርጭቶችን ሥጋ ሰጣቸው። እነርሱ ግን ልባቸው የግብጽ አሳ ላይ ነበር። በአሁኑ ወቅት ግን አሳ ማግኘት አይቻልም። ከዚያ ግብጽም በአሳ ምርት ስሟ አይነሳም። ይህን አስመልክቶ የተነገረው ትንቢት ቃል በቃል ተፈጽሟል ማለት ነው። የእግዚአብሔር አሰራር አይገርማችሁምን? የእግዚአብሔር ሰው የሆኑት ዶክተር መጊ ግብጽ በነበርኩበት ጊዜ አሉ፣ ግብጽ በነበርኩበት ጊዜ ከአባይ ወንዝ አሳ የሚያጠምዱ ሰዎችን ለማየት ዐይኖቼ ወዲያና ወዲህ ቢንከራተቱም ከሁለትና ሦስት ሰዎች በላይ ማየት አልቻልኩም ሲሉ መሰከሩልን። በዚያች አገር ወገኖቼ በቂ አሳ ስለማያገኙ አሳ አጥማጆች እንደሚያዝኑ እግዚአብሔር ተናግሯል። ቁጥር 9 የተበጠረውንም የተልባ እግር የሚሰሩ ነጩንም ልብስ የሚሰሩ ሸማኔዎች ያፍራሉ ይላል። ግብጽ የተልባ እግር ወይም ናይልን አምራች፣ ሌላው ቀርቶ ከአሁኗ ዘመን አየርላንድ በጥራትም ሆነ በብዛት የሚበልጥ ተልባ እግር ታመርት ነበር። በአንድ ወቅት በእንግሊዝ አገር የምትገኘው አገር አየርላንድ የምታመርተው የተልባ እግር ወይም ናይለን በፓውንድ 180 ሺህ ብር ሲያወጣ፣ ግብጽ የምታመርተው ግን 300 ሺህ ብር በፓውንድ ታመርት እንደነበር ሰምቻለሁ። በምድረ በዳ የነበረው የእስራኤል መገናኛ ድንኳንም ከግብጽ በሚገኝ ናይለን ነበር የሚሰራው። ምክንያቱም ከግብጽ ሲወጡ የነበራቸውን ናይለን ጨርቅ ይዘው እስራኤሎች ወጥተዋል። እንግዲህ እግዚአብሔር ይህን ነው ይጠፋል ብሎ የተናገረው። ትንቢቱ አንድም ሳይቀር ወገኖቼ፣ አንድም ሳይቀር ቃል በቃል ተፈጽሟል። እግዚአብሔር ይመስገን። ቁጥር 10ን ተመልከቱ። ደጋፊዎቿም ሁሉ ይሰበራሉ፣ የደሞዘኞችም ነፍስ ትተክዛለች ይላል። የአሳ ምርቷ እንደሚቋረጥ የተነገረው ትንቢት ሙሉ በሙሉ ተፈጽሟል። ቁጥር 11 የጣኔዎስ አለቆች ፍጹም ሰነፎች ናቸው፣ ፈርዖንን የሚመክሩ ጥበበኞች ምክራቸው ድንቁርና ሆነች። ፈርዖንን እኛ የጥበበኞች ልጆች የቀደሙትም ነገሥታት ልጆች ነን እንዴት ትሉታላችሁ ይላል። የፈርዖን ቤተሰቦች እርስ በርስ ነበር የሚጋቡት። ንግሥናው ከእነርሱ እንዳይወጣ ስለሚፈልጉ ወንድም እህቱን ያገባ ነበር። ከዚህም የተነሣ ጅላጅልና ነሆለል ልጆችን ወልደዋል። እግዚአብሔር እንዲህ ይላል፣ የጣኔዎስ አለቆች ሰነፎች ሆነዋል፣ የሜምፎስም አለቆች ተሸንግለዋል። የነገዶቿ የማዕዘን ድንጋዮች የሆኑ ግብጽን አሳቱ ይላል። ቁጥር 13ን ተመልከቱ። ግብጽን አሳቱ የሚለውን ወይም አሳሳቱ የሚለውን ተመልከቱ። ብዙዎቻችን በአመጽ የተሞላውን የክሊዮፓትራን ታሪክ ሳንሰማ እንዳልቀረን እገምታለሁ። ክሊዮፓትራ በትውልድ ግሪካዊ ብትሆንም የግብጽ ልዕልት ሆናለች። እግዚአብሔር የጠማምነትን መንፈስ በውስጧ ደባልቋል። ሰካር በትፋቱ እንዲስት እንዲው ግብጽን በስራው ሁሉ አሳቱ ይላል ቁጥር 14። ይህ ግብጽ ምን ያህል ወራዳ ወደሆነ ስፍራ ዝቅ ማለቷን ያሳያል። ራስ ወይም ጅራት የሰሌን ቅርንጫፍ ወይም እንግጫ ቢሆን ሊሰራ የሚችል ስራ ለግብጽ አይሆንላትም ይላል ቁጥር 15ን ይመለከቷል። የንግድና የግብይት እንቅስቃሴ ይቋረጣል። ስለሆነም በአገሪቱ ሥራ አጥነትና ችግር ይበዛል። ኢሳይያስ ማህበራዊና ሃይማኖታዊ ዝቅጠት እንደሚሆን ነበር በትንቢት ያመለከተው። የተመካችባቸው ነገሮች በመቋረጣቸው ስለ ግብጽ የተነገረው ትንቢት ተፈጽሟል። ያልተፈጸሙት ትንቢቶችን ደግሞ ቀጥለን እንመለከታለን። ቁጥር 16 በዚያ ቀን ግብጻውያን እንደ ሴቶች ይሆናሉ። የሥራዊት ጌታ እግዚአብሔርን በእነርሱ ላይ ከሚያንቀሳቅሳት ከጁ መንቀሳቀስ የተነሳ ይሸበራሉ ይፈሩማል ይላል። በዚያ ቀን የሚለውን ቃል የሚያመለክተው የወደፊቱን ነው። በታላቁ መከራ ዘመን ግብጻውያን እንደ ሴቶች ፈሪና ድንጉጥ ይሆናሉ። ቁጥር 17 የይሁዳ ምድር ግብጽን የምታስደነግጥ ትሆናለች። የሥራዊት ጌታ እግዚአብሔር ከመከረባት ምክር የተነሳ ወሪያን የሚሰማ ሁሉ ይፈራል ይላል። የእስራኤልን ጥቃት ፍራቻ ግብጻውያን ምን ያህል በተጠንቀቅ እንደሚኖሩ سنመለከት ምናልባት ትንቢቱ ሳይፈጸም እንዳልቀረና ስብ ይሆናል። ቁጥር 18 በዚያ ቀን በግብጽ ምድር በከናን ቋንቋ የሚናገሩ በሰራዊት ጌታ በእግዚአብሔር የሚምሉ 5 ከተሞች ይሆናሉ። ከነዚህም አንዲቱ የጥፋት ከተማ ተብላ ትጠራለች ይላል። ሙሉ በሙሉ ይህ ክፍል ስለ ጌታ ቀን ነው የሚናገረው። የሚፈጸመውም ያኔ ይሆናል። በዚያ ቀን በግብጽ ምድር መካከለ ለእግዚአብሔር መሠዊያ በዳርቻውም ለእግዚአብሔር አምድ ይሆናል። ይህም ለሰራዊት ጌታ ለእግዚአብሔር በግብጽ ምድር ምልክትና ምስክር ይሆናል። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም መዳኒትና ኃይልን ሰዶ ያድናቸዋልና አይላል። ቁጥር 19ና 20ን ይመለከቷል። ለእግዚአብሔር መሠዊያ የሚለውን አንዳንዶች ፒራሚድን ማለቱ ነው በማለት ይተረጉሙታል። ይሁን እንጂ ፒራሚድ መሠዊያም አምድም ሳይሆን የነገስታትና የልዕልታት ግዙፍ መቃብር ብቻ ነው። ታዲያ ምልክት የተባለው ምን ሊሆን ነው? ምስክርስ የተባለው ምንድነው? ምልክትና ምስክር የተባሉት የክርስቶስ መስቀል ነው። አንድ ቀን ግብጽ ጨረቃና ኮከብ ላይ ሳይሆን አይኖቿን መስቀል ላይ ታደርጋለች። ቁጥር 1 እና 2ን ተመልከቱ። በዚያም ቀን እግዚአብሔር በግብጽ የታወቀ ይሆናል። ግብጻውያንም እግዚአብሔርን ያውቃሉ። በመስዋዕትና በቁርባን ያመልካሉ። ለእግዚአብሔር ስለት ይሳላሉ ይፈጽሙትማል። እግዚአብሔር ግብጽን ይመታታል ይፈውሳታልም። ወደ እግዚአብሔርም ይመለሳሉ እርሱም ይለመናቸዋል ይፈውሳቸዋልም ይላል። ግብጽ የከበረ ተስፋ ይጠብቃታል። መሲሁ በሚመሰርተው መንግስት ከእስራኤል ጋር ተሳታፊ ትሆናለች። በአሁኑ ጊዜ ስናስበው ይህ በፍጹም የሚቻል አይመስለን ይሆናል። ይሁን እንጂ ወገኖቼ በወቅቱ እግዚአብሔር ያደርጋል። በዚያ ቀን ይላል ቁጥር 23 ደግሞ በዚያ ቀን ከግብጽ ወደ አሶር መንገድ ይሆናል። አሶራዊውም ወደ ግብጽ ግብጻዊውም ወደ አሶር ይገባል። ግብጻውያንም ከአሶር ጋር ይሰግዳሉ ይላል። ያውራ ጎዳና ወታደሮች የሚተላለፉበት ሳይሆን ንጉሡ ክርስቶስን ለማምለክና ለርሱም ለመስገድ ወደ ኢየሩሳሌም የሚሄዱ ሁሉ የሚያልፉበት ነው። ቁጥር 4 እና 5 ደግሞ አለፍ በሉና ተመልከቱ። የሰራዊት ጌታ እግዚአብሔር ሕዝቤ ግብጽ የጄም ሥራ አሶር ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና በዚያ ቀን እስራኤል ለግብጽና ለአሶር ሶስተኛ ይሆናል። በምድርም መካከል በረከቱ ይሆናል ይላል። ምንም ያክል ዝቅተኛና የተናቀች መንግስትም ብትሆን ግብጽ ብሩ ተስፋ ይጠብቃታል። ወገኖቼ ከምዕራፍ 20 የምናገኘው ዋንኛ መልእክት ወይም ሐሳብ በሶስት ዓመት ውስጥ እስራኤል የምትወረር መሆኗን ነው። ምዕራፍ 19 የደመደመው በሺህ ዓመቱ መንግሥት ግብጽ ስለሚጠብቃት ብሩ ተስፋ በመናገር ነበር። ይሄኛው ምዕራፍ ደግሞ በቅርቡ ስለሚሆኑ ነገሮች ይናገራል። ይህም የኢሳይያስ ነቢይነት የሚፈተንበት አንዱ ፈተና ይሆናል ማለት ነው። በቀረችን ደቂቃ ደግሞ የምዕራፍ 20ን ትምህርት አብረን እንመለከታለን እና እስቲ መጽሐፍ ቅዱሶቻችሁን እንግዲህ ገለጥ አድርጋችሁ በዚያው ኢሳይያስ ምዕራፍ 20 ቁጥር 1 እና 2ን ተመልከቱ። ያሶር ንጉስ ሳርጎን ተርታንን በሰደደ ጊዜ እርሱም ወደ አዛጦን በመጣ ጊዜ አዛጦንን ወክቶ በያዛት ጊዜ በዚያ አመት እግዚአብሔር ያሞጽን ልጅ ኢሳይያስን ሂድ ማቅህን ከወገብህ አውጣ ጫማህንም ከእግርህ አውልቅ ብሎ ተናገረው ይላል። ተርታን ያሶራውያን ሰራዊት ጄኔራል ነው። ከዚህ ቀደም በሁለተኛ ነገስት ምዕራፍ 18 ቁጥር 17 ስሙ ተጠቅሷል። አዛጦን ከአስሩ ነገዶች በስተሰሜን የምትገኝ ከተማ ናት። ሳርጎን ከሰልምናሶር በኋላ የመጣ ንጉስ ነው። ይህንን በተመለከተ ጊዜ ካላችሁ በኋላ ሁለተኛ ነገስት ምዕራፍ 17 ቁጥር 3ን ተመልከቱ። ሁለተኛ ነገስት ምዕራፍ 17 ቁጥር 3 በመጽሐፍ ቅዱስ ውስጥ ሳርጎን የሚለው ስም ተጠቅሶ የምናገኘው በዚህ ስፍራ ብቻ ነው። በታሪክ ውስጥ ስሙ ተጠቅሶ ባለማግኘታቸውም የታሪክ አዋቂዎች እስካለፈው 100 ዓመት ድረስ እንዲህ ያለ ንጉስ መኖሩን ሲጠራጠሩ ቆይቷል። ይሁን እንጂ የስነ ቁፋሮ ምሁራን ወይም አርኪዮሎጂስቶች የዚህ ሰው አሶራዊ መጠሪያው ሻሩኪን እንደሆነ ደርሰውበታል። ስለ ዘመነ መንግስቱም ብዙ መዛግብት ተገኝተዋል። ከግብጽ ጋር ምንም አይነት ህብረት ማድረግ እንደሌለባት ኢሳይያስ ለእስራኤል ያው ምሳሌ በመሆን አገልግሏል። በምስራቃውያን ዘንድ ራቁት ሆኖ መገኘት አሳፋሪ እንደመሆኑ መጠን ኢሳይያስ ልብሱን አውልቆ እንዲጥላል ነበርም የተነገረው። ኢሳይያስ እንዲያውልቅ የተነገረው ከላይ የሚለብሰውን ማቅ ነበር። ይህን ሲያደርግ የሚያይ ሁሉ ትኩረታቸው ወደ ነቢዩ ስለሚሆን በቀላሉ መልእክቱን ያስተላልፍላቸዋል። አሁን ደግሞ የዕለቱ የመጨረሻ ክፍላችን የሆነውን ቁጥር 3 እና 4ን አብረን አንድ ላይ እንመልከት። እግዚአብሔርም አለ ባሪያዬ ኢሳይያስ በግብጽና በኢትዮጵያ ላይ 3 ዓመት ለምልክትና ለታምራት ሊሆን ራቁቱንና ባዶ እግሩን እንደሄደ እንዲሁ ያሶር ንጉስ የግብጽንና የኢትዮጵያን ምርኮ ጎበዛዝቱንና ሽማግሌዎቹን ራቁታቸውንና ባዶ እግራቸውን አድርጎ ገላቸውንም ገልጦ ለግብጽ ጉስቁልና ይነዳቸዋል ይላል። በግብጽ ላይ የሚደርሰውን ለእስራኤል ለማሳየት ኢሳይያስ በዚህ ሁኔታ መታየት ነበረበት። ግብጽ ራሷን እንኳ መከላከል የማትችል እንደመሆኗ መጠን ለእስራኤል መጠጊያ ልትሆን አትችልም። ግብጽም ሆነች ኢትዮጵያ በአሶር ንጉሥ ሳርጎን ሰራዊት ተወሯል። በግብጽ ላይ የተነገረው ውርደትም በትክክል ተፈጽሞባታል። ክቡራን አድማጮቼ ከሳት አኳያ ዝማሬው መከተል አልቻለ። የለቱ ትምርታችንም እዚው ላይ ያበቃል። ነገ ደግሞ ሌላውን ምዕራፍ ይዘንላችሁ እንቀርባለን። እስከዚያው ጊዜ ድረስ ጸልዩልን። ደብዳቤዎቻችሁ ደግሞ እጅግ ጠቃሚዎች ናቸውና አገልግሎት መሆኑን አውቃችሁ መጻፍን አትርሱ። ደናደሩ ጌታ ይባርካችሁ እያልን ስንሰናበት በፍቅር ነው። ሰላም።